በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። ትንቢትና ፍጻሜው ቁጥር 12 ሁሉም ተፈጸመ። የተወደዳችሁ ወገኖቼ፣ ባለፈው ትምህርታችን ስለ ጌታ ኢየሱስ በዕፀ መስቀል ላይ ተሰቅሎ ከመገደሉ በፊት ያደረገውን የስንብት ንግግር ሰፋ አድርገን ተመልክተናል። በዛሬው መልእክታችን ደግሞ እስከ ዛሬ ለተመለከትናቸው ትምህርቶቻችን ዋና ማሰሪያና ቁንጮ ወይም ራስ ደግሞም የእምነታችን ጀማሪና የድህነታችንም ፈጻሚ ስለሆነው ስለ መድኃኒታችን ስለ ኢየሱስ ክርስቶስ የመስቀል ሞትና የሰው ልጅ ሁሉ የድህነት ፍጻሜ እንመለከታለን። አምላካችን በመልእክቱ እንዲናገረንና መልእክቱን የምናዳምጥ ሁሉ በመጨረሻ መልካም ውሳኔ በሕይወታችን ለማሳረፍ መንፈስ ቅዱስ እንዲረዳን በቅድሚያ በጸሎት እንጀምራለን። ቅዱስና ሕያው የሆንክ አምላካችን ሆይ፣ ዛሬ ደግሞ ከሁሉ ይልቅ የድህነታችን ጀማሪና ፈጻሚ ስለሆነው ስለ መድኃኒታችን ስለ ኢየሱስ ክርስቶስ የመስቀል ሞት እንመለከታለን። ጌታ ሆይ፣ ወገኖቼ እንዲሁ ከንፈራቸውን መጠው እንዲያልፉና ይህን ታላቅ የመዳን ሥራ ቸል እንዳይሉት ቃሉንም ለፍርድ እንዳይሰበስቡ ስለ ስም ብለህ ቃሉን ሲሰሙ በቅዱስ መንፈስህ በልባቸው ታሳድርባቸው ዘንድ መልካም ውሳኔ የሚወስኑ ዘንድ እንድታግዛቸው ማጸናሃለሁ። ጌታ ሆይ፣ እኔም አገልጋይ ባሪያህ ቃልህን ስናገር እንዲሁ ከአንደበቴ የሚወጣው ያው ቃልህ ነጥሮ እንዳይመለስ መንፈስ ቅዱስ ኃይል እንዲሰጠኝ ጸጋውንም እንዲያበዛልኝ በመንፈስህም ተነድቼ እናገር ዘንድ አግዘኝ። ሕያውና ቅዱስ በሆነው ልጅህ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። የተወደዳችሁ ወገኖቼ፣ ከላይ አስቀድሜ እንደጠቀስኩት የድህነታችን ጀማሪና ፈጻሚ ስለሆነው ስለ ኢየሱስ ክርስቶስ የመስቀል ሞት ይሆናል የምንነጋገረው። ለዚህም ከአራቱ ወንጌላት በማቴዎስ 27፣ በማርቆስ 15፣ በሉቃስ 23፣ በዮሐንስ 18 ከ18 እስከ 32 የተዘገቡትን በማስተዋል እንድትመለከቱ ጋብዛለሁ። ስለ ኃጢአትና ኃጢአተኛ ምንነት እንዲሁም በሰይጣን ዲያብሎስ በኩል ኃጢአት እንዴት ወደ ዓለም እንደገባ ሰፋ አድርገን ተመልክተናል። ከአዳምና ከሔዋን ውድቀት ጀምሮ የሰው ልጅ ባይችልም በተለያየ መንገድ ከኃጢአት ለመገላገል የኃጢአት ስርየትን ለማግኘት ያላደረገው ተጋድሎና ያላቀረበው የመሥዋዕት አይነት ፈጽሞ አልነበረም። በኃጢአት የተነሳ ከእግዚአብሔር በመለየቱ ምንም ማድረግ የማይችል ከሞት በስተቀር የኃጢአት ይቅርታን ማግኘትና መዳን የማይችል ፍጥረት ነበር። እግዚአብሔር አምላክ ግን በመሥዋዕት በኩል ማለትም በሚታረደው እንስሳ ደም በኩል እንዴት ድህነት እንደሚገኝ በተለያየ ምሳሌ እርሱ እስኪመጣ ድረስ ሲያመለክት ኖሯል። ደም ሳይፈስ ስርየት የለም ተብሎ በዕብራውያን 9 ቁጥር 22 እንደተጻፈ በኦሪት ሲሰዋ የነበረው የእንስሳት ደም ሁሉ የሚያመለክተው ሊመጣ ያለውን የኢየሱስን ደም ነው። በአንደኛ ጴጥሮስ 1 ከ18 እስከ 19 እንደተጻፈ ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ ተብሎ ተጽፏልና። በአጠቃላይ የኦሪት መሥዋዕት የሚያመለክተው ሰዎች ከእግዚአብሔር ጋር ለመገናኘት የነበራቸውን እምነትና የእግዚአብሔርን ምሕረት መፈለጋቸውንና መናፈቃቸውን ብቻ ነው። ስለሆነም እንስሳቱ የበደለኛውን ሰው በመተካት ቤዛ ሆነው ይሰዉ ወይም ይታረዱ ነበር። ሰው እጁን በእንስሳው ላይ ሲጭን እንስሳው የሰውየውን በደል መሸከሙን ያመለክታል። ቢሆንም ይህ የተካሄደው ወይም የቀረበው መሥዋዕት የፈሰሰውም ደም ሁሉ የሰው ልጆችን ከበደላቸውና ከኃጢአታቸው ማዳን የማይችል ነገር ግን ሊመጣ ላለው እውነተኛ አዳኝ የሆነውን ኢየሱስን የሚያመለክት ጥላ ነበር። ዕብራውያን 9:14 ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም የክርስቶስ ኢየሱስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁ ያነጻ ይሆን በማለት እውነተኛው አዳኝ ማን እንደሆነ ያመለክታል። ይህም ማለት በደለኛና ኃጢአተኛ የሆነው የሰው ዘር ድህነት የሚያገኘው በንስሐ ሆኖ እግዚአብሔር አምላክ በልጁ በኢየሱስ በኩል በመስቀል ላይ የፈጸመውን የድህነት ሥራ በእምነት አሜን ለኔ ነው ብሎ ሲቀበል ብቻ ነው። መሥዋዕት ለኃጢአት ስርየት አስፈላጊ መሆኑ ለመጀመሪያ ጊዜ የተገለጠው በሙሴ ጊዜ ነው። በዘሌዋውያን 17:11 እንደተገለጸ የሥጋ ሕይወት በደም ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና በመሠዊያው ላይ ለነፍሳችሁ ማስተስሪያ ይሆን ዘንድ እኔ ለእናንተ ሰጠው ተብሎ ተጽፏል። የእግዚአብሔር ሕዝብ ቤተ እስራኤል ከግብፅ ነፃ የወጡትና ከቀጻፊው መልአክም የዳኑት በፋሲካው የበግ ደም የቤታቸው በር ስለተቀባ ነበር። በመልአኩ በኩል ከመጣው የሞት ቅጣት ያመለጡት ፋሲካ ማለት አይቶ ማለፍ ሲሆን መልአኩ ደም የተቀባውን ቤት እያየ ማለፉንና በደም ባልተቀባው ቤት ያሉትን ነፍሳት ግን መቅሰፉን ወይም መግደሉን የሚያመለክት ነው። እስራኤላውያን ይሰውት የነበረው የፋሲካ በግ እውነተኛ ትርጉሙን ያገኘው ጌታ ኢየሱስ በመስቀል ላይ በሞተ ጊዜ ነው። በኢሳይያስ 53 በደንብ አድርገን መመልከት እንችላለን። ይህ የኦሪት መሥዋዕት በሚያልፉትና ሟች በሆኑት ሊቃነ ካህናት ሲከናወን የቆየው ኢየሱስ ክርስቶስ እስኪመጣ ድረስ ብቻ ነው። ክርስቶስ ኢየሱስ ከመጣ በኋላ ግን መሥዋዕቱን አቅራቢ ዘላለማዊ ሊቀ ካህናችን ራሱ ኢየሱስ ክርስቶስ ነው። ስለ ሕዝቡ በደል የኦሪትን መሥዋዕት ተክቶ የሕዝቡን በደል በመሸከም የታረደው በግ ራሱ ኢየሱስ ክርስቶስ ነው። በርሱ ቤዛነትና መሥዋዕትነት፣ በርሱ አቅራቢነት ማለትም ሊቀ ካህንነት ከአባቱ ጋር ያስታረቀን በደላችንንም የደመሰሰው ይኸው ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ከዚህ በኋላ እንደ ኦሪቱ ያለ የክህነትና የመሥዋዕት አገልግሎት ፈጽሞ አያስፈልገንም። ሁሉ ተፈጸመ በማለት ለጽድቅ የሚያስፈልገውን ሥራና ዋጋ ሁሉ መድኃኒታችን ኢየሱስ ለአንዴና ለመጨረሻ ጊዜ በመስቀል ላይ ሰርቶና ከፍሎ ፈጽሞ ዘግቶታልና። ወገኖቼ ይህ ወደር የሌለው የድህነታችን መሠረትና ራስ የሆነው ጌታ ኢየሱስ ባጭሩ አንድ በዚህ ዓለም እንዴት እንደተንገላታና የመስቀልን መራራ ሞት በመሞት ሁሉን ተፈጸመ እንዳለ፣ ሁለት በዚህም ጉዞ ሰይጣን ዲያብሎስ ዓለምንና ሰውን መሳሪያ በማድረግ ከልደቱ እስከ መስቀል ሞት ድረስ እንዴት እንደተፈታተነውና በመስቀሉም ሞት እንዴት ድል እንደነሳው፣ የድህነታችንም ሥራ በመስቀል ላይ እንዴት እንደተፈጸመ ባጭሩ እንመለከታለን። በዓለም ላይ ከሥጋ ለባሽ መካከል አንድም ስንኳ ኃጢአትን ማስወገድ የቻለና የጽድቅን ሥራ የፈጸመ ጻድቅ ስላልተገኘ በኦሪት የተፈጸመው ሃይማኖታዊ ሥርዓት ሁሉ ሊመጣ ላለው የዓለም አዳኝ ጥላና ምሳሌ በመሆን ኢየሱስን እያመለከቱ እንዳለፉ ተመልክተናል። ፍጹም ሆኖ የተገኘው የዓለም አዳኝ ሥጋ ለብሶ ከድንግል ማርያም ተወልዶ ወደ ዓለም የመጣው የእግዚአብሔር ቃል የሆነው ኢየሱስ ክርስቶስ ብቻ ነው። ጠላት ዲያብሎስም በምን ድል እንደሚሆን ስለሚያውቅ ሥጋ ለባሹን የአዳም ዘር ሁሉ መሳሪያ በማድረግ የድህነቱ ሥራ ሳይፈጸም ለማደናቀፍ ወይም እርሱን ለማስገደል ከሕፃንነቱ ጀምሮ ያላቋረጠ ፈተና ሲያደርግ ቆይቷል። ይኸውም ከሁሉ አስቀድሞ ድንግል ማርያም የመውለጃዋ ጊዜ ቢደርስም ከዮሴፍ ጋር ለሕዝብ ቆጠራ ወደ ቤተልሔም መሄድ ነበረባቸው። ከዛም በደረሱ ጊዜ በእንግዶች ማደሪያ ማረፊያ ቦታ እንዳያገኙ የሕዝቦቹን ልቦና ሰይጣን ዲያብሎስ አደንድኖታል። ቀጥሎም ሌላ ቦታ ስላላገኙ ወደ ከብቶች በረት በመሄድ የበኩር ልጇን እንድትወልድ ሆኗል። በበረቱ የተከሰተው አስቀድሞ በትንቢት እንደተነገረው የአምላካችን ድንቅ ሥራ ቢሆንም የሰይጣን ዲያብሎስ ዓላማ ግን በበረት የተወለደው ሕፃን በከብቶች ተረግጦ እንዲገደል ለማድረግ ነበር። በሄሮድስ በኩል ሕፃኑን ኢየሱስን ጊዜው ሳይደርስ ለማስገደል ሞክሮ ነበር። አልተሳካለትም እንጂ በእርሱ የተነሳ በቤተልሔም ብዙ ሕፃናት ተገድለዋል። ኢየሱስን ግን መልአኩ በራእይ ለዮሴፍ ሄሮድስ ሕፃኑን ሊገድለው ስለሚፈልግ ወደ ግብፅ ይዘ ሽሽ ብሎት ከእናቱ ጋር ይዞት ስለጠፋ ለጊዜው ቀሳፊዎቹ ሳያገኙት ቀርቷል። የሰው ልጅ ጠላትና የዚህ ዓለም ገዢ ተብሎ የተጠራው ሰይጣን ዲያብሎስ ኢየሱስን እስከ መስቀል ሞት ድረስ በመከታተልና በተለያዩ ቡድኖች በመጠቀም የዓለምን ድህነት የድህነት ሥራ ለማደናቀፍ ሞክሯል። ለምሳሌ አንድ ቤተ አይሁድን በመጠቀም ፈሪሳውያንና ሰዱቃውያን እንዲሁም ጸሐፍት በእምነት የተነሳ በእነርሱ ወግና ልማድ ስላልተመላለሰና ራሱን ከእግዚአብሔር ጋር ስላስተካከለ ተነሳስተውበታል። ጌታ ኢየሱስ እነርሱ እንደጠበቁት ከሮማውያን ቅኝ ግዛት ነፃ የሚያወጣ ባለመሆኑ ልዩ ልዩ ምክንያት በመፍጠር እርሱን ለማስገደል ተሰልፈውበታል። የሃይማኖታቸውን ወግና ሥርዓት ሕግንም እንደ እነርሱ አላከበርላቸውምና ሊገድሉት እነሆ አንድ ሆነው ተነስተውበታል። ሁለት የሮም መንግሥት ወታደሮች በመጠቀም መንግሥታቸውን ወክለው ለሮም መንግሥት ተቀናቃኝ ተነሳብን ብለው ተነሳስተውበታል። መንግሥታቸው እስራኤልን በቅኝ ግዛት ይገዛ ነበርና ከአይሁድ ግዛት የሚያፈናቅለን ተቀናቃኝ የአይሁድ ንጉሥ የሚሆን ከመካከላቸው ተነሳብን ብለው ለማስገደልና ባጭሩ ለመቅጨት አልቻሉም እንጂ ብዙ ሞክረዋል። የጌታ ኢየሱስ ዓላማ ግን እስራኤልን ከቅኝ ግዛት ማውጣት ሳይሆን ከላይ እንደጠቀስኩት ዓለምን ከዘላለም ሞት፣ ከኃጢአት ቁራኛ፣ ከሰይጣን ባርነት ማላቀቅ ብሎም ነፃ ማውጣት ነበር እንጂ አይሁዶችን ከቅኝ ግዛት መታደግ አልነበረም። ሰይጣን ዲያብሎስ የአይሁዶችን ልቦና በማስጨከን በተቃውሞ እንዲነሱበት አድርጓል። አንዴ አብዷል፣ ሌላ ጊዜ ደግሞ ሰይጣን አለበት በማለት በስድብ ጋጋታ በማዋረድ ተቀባይነት እንዳይኖረው ለማድረግ ሞክረዋል። ጌታ ኢየሱስ ለዓለም ቤዛነት በመስቀል ላይ ተሰቅሎ የሚገደልበት ጊዜ ሲደርስ ሰይጣን ዲያብሎስ ከአስራ ሁለቱ ደቀ መዛሙርት መካከል በአንዱ በአስቆሮቱ ይሁዳ ሕይወት ውስጥ በማደር በሰላሳ ብር እንዲሸጥ አድርጓል። እርስ በርስ የማይግባቡ የነበሩ ሁሉ ኢየሱስን ለማጥፋት ብሎም ለማስገደል ተስማምተው አንድ ሆነው እንዲነሱበት አድርጓል። ምሳሌ ፈሪሳውያንና ሰዱቃውያን፣ አይሁዶችና ሮማውያን በዚህ ጉዳይ ላይ ኢየሱስን ለማስወገድ ተስማምተዋል። ሰዓቱ ሲደርስ በጠላቶቹ እጅ አልፎ ተሰጥቷል። ከጲላጦስ ፊት ለፍርድ ቀርቦ በመጀመሪያ 40 ግራፍ እንዲገረፍ፣ ቀጥሎም የሾህ አክሊል ደፍቶ በመስቀል ላይ ተሰቅሎ እንዲሞት ተደርጓል። አንድ ወንጀለኛ ሲቀጣ 40 ጅራፍ ከተገረፈ እንደገና በስቅላት አይቀጣም ነበር። በኢየሱስ የተፈጸመው ግን የግፍ ግፍ ነበር። መስቀሉን አሸክመው እያዳፉና እያንገላቱ እየደበደቡም ወደ ጎልጎታ በመውሰድ ሰቅለውታል። በመስቀል ላይ በዛ ስቃይ ላይ እያለ ለአዳም ዘር ድህነት የሚፈጸሙ ሥራዎችን በደረጃ አከናውኗል። ሁሉም ተፈጸመ በማለት የድህነት ሥራ ፈጽሞ ነፍሱን ለአባቱ ሰጥቷል። በኢሳይያስ 53 ከ1 እስከ 12 ያለውንን ረጋ ብለን ብንመለከት ለዚህ ታላቅ ለአዳም ዘር የድህነት ሥራ እንዴት እንደተሰቃየ እንመለከታለን። መልክና ውበት የለው፣ ባየነው ጊዜ እንወደው ዘንድ ደም ግባት የለው፣ የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው፣ ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸክሟል። እኛ ግን እንደ ተመታ፣ በእግዚአብሔርም እንደ ተቀሰፈ፣ እንደ ተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የድህነታችንንም ተግሣጽ በእርሱ ላይ ነበረ። በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋ፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበረ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኀጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ይላል ኢሳይያስ። ማን አስተዋለ? ከክፉዎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖ ግፍን አላደረገም ነበር። በአፉ ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኀጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውነት በእውቀቱ ብዙ ሰዎችን ያጸድቃል፣ ኀጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከዓመፀኞችም ጋር ተቆጥሯል። እርሱ ግን የብዙ ሰዎችን ኀጢአት ተሸከመ፣ ስለ ዓመፀኞችም ማለደ ተብሎ ተጽፏል። እንዲህ ዐይነቱን የድኅነት ቤዛነት እንዴት ቸል እንለዋለን? የኦሪቱን የመሥዋዕት ዐይነት ሁሉ ለአንዴና ለመጨረሻ ጊዜ ለማስቀረት ለአዳም ዘር ሁሉ የኀጢአት ዋጋ ሞት ነው ስለተባለ ጌታ ኢየሱስ በዓለም ዙሪያ ለሚገኙ የአዳም ዘሮች በሙሉ የኀጢአታቸውን ዋጋ በመስቀል ላይ ከፍሎ በመጨረስ ሞቷልና ቀሪ የሚወራረድ የኀጢአት ክፍያ ዕዳ የለብንም። ጌታ ኢየሱስ በኀጢአተኞች የተነሳ የመከራውንና የሥቃዩን ዐይነት በሙሉ ተቀብሏል። አስቀድመን እንዳነበብ ነው ውርደትና ስድብ፣ ክስና ውንጀላ፣ በፍርድ ፊት ቆሞ መከሰስ፣ ግርፋትና መስቀል፣ ተሸክሞ መውደቅ መነሳት፣ የሾህ አክሊል ደፍቶ መሰቃየት፣ መሳለቂያ መሆን፣ በእንጨት መስቀል ላይ ተቸንክሮ ስለ እኛ በደል ተሰቃይቷል። ከዚህ ላይ በመስቀል ላይ እንዳለ የኢየሱስ አምላክነት መግለጫ የሆኑትን ታምራትና በዛው በመስቀል ላይ እንዳለ ስለ ጀመረው የድኅነት ሥራ የተናገራቸውን አስደናቂ ቃላት መመልከቱ ልዩ ትምህርት ስላለው ከዚህ ቀጥለን ብንመለከታቸው መልካም ነው ብዬ አስባለሁ። በመስቀል ላይ እንዳለ ነፍሱ እስክትወጣ ድረስ በስቃይ ላይ ሆኖ ስለ ሰው ልጅ ድኅነት የፈጸማቸውን ታምራቶች እንመልከት። አንደኛ፣ ከስድስት ሰዓት እስከ ዘጠኝ ሰዓት ፀሐይ ጨለመች። ግዑዛን ፍጥረታትም የኢየሱስን ማንነት አምላክነት መግለጻቸው ነው። ሁለተኛ፣ የቤተ መቅደሱ መጋረጃ ከላይ እስከ ታች ከሁለት ተቀደደ። የኦሪት ሥልጣነ ክህነት መሻሩን ማክተሙን ያመለክታል። ሦስተኛ፣ ምድር ተነዋወጠች። ምድርም አምላክነቱን መሰከረች ማለት ነው። አራተኛ፣ አለቶች ተሰነጣጠቁ። ኃያላን ኃይላቸውን ማጣታቸውን ያመለክታል። አምስተኛ፣ መቃብሮች ተከፈቱ። ምድርም አደራዋን መመለሷን ያመለክታል። የሙታንን መነሳት ማለት ነው። ስድስተኛ፣ ሙታን ተነሱ። ከሞት በኋላ ሕይወት እንዳለ ማረጋገጫ ይሆን ዘንድ ኢየሱስ ሕይወትና ትንሣኤ መሆኑን ያመለክታል። ሰባተኛ፣ ነፍሳት ተነሱ። ነፋሳት ነፈሱ፣ ይቅርታ፣ መባርቅት በረቁ፣ ነጎድጓድም ድምፃቸውን አሰሙ። የማይዳሰሱ ፍጥረታት የኢየሱስን አምላክነት መሰከሩ። የዓለም ፍጻሜን እንደገና እንሆ አመለከቱ ማለት ነው። እንደገና በመስቀል ላይ እንዳለ የተናገራቸውን የማንነቱ መግለጫ ቃላት እንመልከት። አንድ፣ አባት ሆይ የሚሰሩትን አያውቁምና ይቅር በላቸው። ጌታ ኢየሱስ በኃጢአት የወደቁ በንስሐ ከተመለሱ የሚያነጻ አምላክ መሆኑን ያመለክታል። ሁለት፣ አቤቱ በመንግሥት በመጣህ ጊዜ አስበኝ። ጌታም መልሶ ዛሬ ከእኔ ጋር በገነት ትሆናለህ አለው። ይህም ገነት ተመልሳ መከፈቷንና ሰዎች በቀኝ እንደ ተሰቀለው ወንበዴ ንስሐ ከገቡ እንደሚገቡባት ያመለክታል። ሦስተኛ፣ አንቺ ሴት እነሆ ልጅሽ፣ እነሆ እናትህ ማለት ድንግል ማርያም የክርስቶስ ቤተ ክርስቲያን ምሳሌ ሆና እርስ በርስ የመያያዝና የመደጋገፍ አንድነት የመፍጠር ምልክት ወይም ደግሞ መልእክት ነው። አራተኛ፣ አምላኬ አምላኬ፣ ኤሎሄ ኤሎሄ ለምን ተውኸኝ አለ። ትንቢታዊ ቃል ነው። የእግዚአብሔር ቁጣ በልጁ ላይ መጣ። ዓለም ሁሉ ይድን ዘንድ ልጁን ለመራራ ሞት አሳልፎ ሰጥቷልና። ስለሆነም የእግዚአብሔርን ልጅ የሚክድ ሁሉ የእግዚአብሔር ቁጣ በእርሱ ላይ እንደሚሆን ያመለክታል። አምስተኛ፣ ሁሉ እንደተፈጸመ አውቆ የድህነት ሥራ ማለት ነው ተጠማሁ አለ። በታላቅ መከራ ሊመጣ ያለው ፍርድ የሕይወትን ውሃ አንቀበልም ብለው በካዶት ሁሉ ላይ ነው። ስድስተኛ፣ ሁሉም ተፈጸመ አለ። ይህ ቃል ለሰው ልጆች ድህነት የሚያስፈልገው ዋጋ ሁሉ ተከፍሎ መከናወኑን ያመለክታል። ቀጥሎም ሊመጣ ያለውን የኢየሱስን መመለስ ያሳያል። የድህነት ሥራ ከተከናወነ የሚቀረው ዳግመኛ ሲመለስ መንግሥቱን አምኖ ለተቀበሉት ማስረከብ ብቻ ይሆናል። ሰባተኛ፣ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። በአዲሲቱ ሰማይና ምድር ለምትጠብቀን የዘላለም ሕይወት ምሳሌ ነው። እንዲህ ባለ የመከራ ዐይነት የተፈጸመውን ታላቅ የማዳን ሥራ በአንድም በሌላም ነገር ብናጣልለውና ቸል ብንለው ባንቀበለውም እንዴት ከፍርድ ማምለጥ እንችላለን? ወገኖቼ፣ ጌታ ማስተዋልን ይስጠን። በሚቀጥለው ክፍለ ጊዜያችን እነዚህን በመስቀል ላይ ሆኖ የተናገራቸውን ቃላትና የተፈጸሙትን ታምራት ሰፋ አድርገን ትርጓሜያቸውን እንመለከታለን። ለ5000 ዘመናት በየጊዜውና በየዓመቱ ለኃጢአት ስርየት ሲቀርብ የነበረው የመሥዋዕት ዐይነትና ብዛት መጠን የለውም። ቢሆንም ለኃጢአት ስርየት ምንም ዐይነት አቅምና ኃይል አልነበረው። ለበደል የሚቀርቡ የእንስሳት የመሥዋዕት ዐይነቶች የሚደርስባቸው ቅጣት አንድ ጊዜ ብቻ ነው። ማለትም መገደል ከሆነ አንድ ጊዜ በፍጥነት ይገደላሉ ወይም ይቃጠላሉ። በጌታ ኢየሱስ ላይ የደረሰበት ግፍና በደል ግን የደረሰበት የሥቃይ ዐይነት ግን በሞት ቢተመን ኑሮ እጅግ ብዙ ጊዜ በሞተ ነበር። የደረሰበት የሥቃይ ዐይነቶች ራሳቸው ለሞት የሚያበቁ ነበሩና የዓለምን በደል በዐይነቱ የሚወክሉ ነበርና። ወፎች መጠለያ ጎጆ አላቸው። የእኛ ቤዛ የእኛ አዳኝ ጌታ ኢየሱስ ግን አንገቱን የሚያስገባበት ጣራ አልነበረውም። የኢየሱስ ክርስቶስ መሥዋዕትነት በመጀመሪያ ለዘመናት ለኃጢአት ስርየት እያሉ የመሥዋዕት ጋጋታ ሲያቀርቡ ለነበሩት፣ ነገር ግን ስርየት አልባ ለቀሩት ለወገኖቹ ለቤተ እስራኤል ነው። ነገር ግን አምነው ከተቀበሉ ማለት ነው። በሁለተኛ ደረጃ በሥጋ ወገኖቹ ላልሆኑት በእምነትም ለወደቁት ነገር ግን የእጁ ሥራ ለሆኑት ለአሕዛብ ጭምር የሚበቃ ሕያው መሥዋዕት አድርጎ ነው ራሱን ያቀረበው። ይህን መልእክት ለምታዳምጡ ወገኖች በሙሉ ሁሉም ተፈጽሟል። የመሥዋዕቱ ጋጋታ አብቅቷል። ኢየሱስ ሕያው መሥዋዕታችን ሆኖ ቀርቧልና የሊቀ ካህናት ሰልፍ አያስፈልግም። ጌታ ኢየሱስ እንደ መልከ ጼዴቅ ሕያው ሊቀ ካህናችን ሆኖ በእኛና በአባቱ መካከል ራሱ መሥዋዕት አድርጎ አቅርቦልናልና ለእኛ የሚታረድና አልፎ የሚሰጥ የሚገደል የበግና የፍየል የጠቦት ብሎም የጊደር ደም አያስፈልገንም። ጌታ ኢየሱስ ለሁላችንም ቤዛ ሆኖ አልፎ ተሰጥቶ ተገድሏልና ደሙንም አፍስሶልናልና። ጠላት ዲያብሎስ በድካማችን ዳግመኛ ሕግን ተጠቅሞ ኃጢአተኞች ናቸው ብሎ ሊከሰን አይችልም። የኃጢአቱን ዋጋ በመስቀል ላይ ከፍሎ ሕግንም ሁሉ ፈጽሞ በአብ ፊት የቆመልን ጠበቃችን የሆነ ጌታ ኢየሱስ አለንና ሕያው አማላጅ ሆኖ በመስቀል ላይ እንዳለ ወደ አባቱ የሚሰሩትን አያውቁምና ይቅር በላቸው በማለት ለአንዴና ለመጨረሻ ጊዜ ማልዶልናልና ለአዳም ዘር ሁሉ ቤዛ በመሆን በአንድ ወንጀለኛ ከሚፈጸምበትና ከሚደርስበት ግፍና መከራ በላይ እጥፍ ድርብ ስቃይን በመቀበል ስለኛ እኛን ወክሎ በእንጨት መስቀል ላይ ተሰቅሎ ሞቶልናል። በሞቱም የሞትን ኃይል ሽሮ የዘላለም ጠላታችን የሆነውን የሰይጣን ዲያብሎስን ስልጣን በመሻር ነፍሳትን ከሲኦል እስራት ነፃ አውጥቷልና። እስከ ዓለም ፍጻሜ ማለትም ጌታ ዳግም በክብር እስኪመለስ ድረስ ለሰው ልጆች መዳን ከዚህ የመስቀል ሥራ ውጭ የሚፈጸም ሌላ አንድም ነገር ፈጽሞ የለም አይኖርምም። ይህን የድህነት ሥራ በሙሉ ልብ አምኖ የማይቀበል ቢኖር በራሱ የፈረደ ምስኪን ሰው ነው። ጌታ ኢየሱስ ለእኛ አምነን ለተቀበልን ሁሉ ቤዛችን፣ አዳኛችን፣ ሊቀ ካህናችን፣ ነቢያችን፣ ጠበቃችን፣ ንጉሳችን ስለሆነ ለነፍሳችን ድህነት ሁሉን ለፈጸመልን ጌታ ኢየሱስ ክብር፣ ምስጋና፣ ውዳሴ፣ ልዕልና ለታላቅ ስሙ ለዘላለም ይሁንልን፣ አሜን። ወገኖቼ ራሳችንን መርምር፣ ትንሽ ጊዜ እንውሰድና ከዚህ ታላቅ ጌታ ጋር በንስሐ እንገናኝ። በማስተዋል ራሳችንን ፈትሽ። በእምነት የተነሳ የት ላይ እንዳለን ራሳችንን እንመልከት። የጌታ ኢየሱስ ውለታ በዚህ መልእክት በኩል ወደ ሕሊናችን ከመጣ የመድኃኔ ዓለም ማዳኝነት ለሁሉም እኩል መሆኑን ከተገነዘብን ከእኛ የሚጠበቅብን ታላቁ ቁም ነገር እንደ ፈያታዊ ዘየማን በመንግሥት በመጣ ጊዜ አስበኝ፣ ወይም እንደ ጠፋው ልጅ አባት ሆይ በሰማይና በምድር በደልኩ ማረኝ፣ ይቅር በለኝ ብለን በፊቱ በእምነት እንውደቅ። ደግሞም የመስቀሉን ሥራ በእምነት ለእኔ ነው ብለን በመቀበል ልባችንን እናስረክበው። የምሕረት አምላክ በፍቅር ዐይኑ እያየ በምሕረት እጁ አቅፎ በደስታ ይቀበልናልና የመዳን ቀን ዛሬ ነው። ትመለሱ ዘንድ ጌታ አምላክ በቅዱስ መንፈሱ ያግዛችሁ። ወገኖቼ ሥጋዊ ሞታችን ወደ ዘላለማዊ ሕይወት መሸጋገሪያ ድልድይ ስለሆነ አምላካችን ዘላለማዊ ሕይወትን በእምነት ተቀብለን የጌታን ዳግም መምጣት በተስፋ እንጠብቅ ዘንድ በጸጋው ያቁመን። ወስብሐት ለእግዚአብሔር። እንጸልይ። ቅዱስና ሕያው የሆንክ አምላካችን ሆይ ስለ ቃልህ እናመሰግንሃለን። ስለ መከርከን፣ ስላስተማርከን፣ የሕይወትን መንገድ በግልጽ ስላሳየህን እናመሰግንሃለን። እንደ ሰማን እንኖር ዘንድ በቅዱስ መንፈስ አግዘን። አዎ ጌታ ሆይ አንተም የዘላለም ሕይወት አለህና ከአንተ ወዴት እንሄዳለን? በልጅ በኢየሱስ ክርስቶስ በኩል የተገኘውን የዘላለም ሕይወት ሁላችንም አሜን ብለን እንቀበል ዘንድ በቅዱስ መንፈስ አግዘን። ሕያውና ቅዱስ በሆነው ልጅህ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። መጋቢ ሐዲስ ገዳሙ ደምሳሽ